ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላቸው የዛሬ ሰኞ መስከረም 9 2009 ዓ.ም ዝግጅታችን ተጀመረ። ጤና ይስጥልን አድማጮች፣ እንደምን አመሻችሁ።
ከበርካታ የዩናይትድ ስቴትስ እና የካናዳ ግዛቶች የተሰባሰቡ በብዙ ሺዎች የተቆጠሩ ኢትዮጵያውያንና ትውልደ ኢትዮጵያ ዛሬ ሰኞ እዚህ ዋሽንግተን ዲሲ ውስጥ በኢትዮጵያ መንግስት ላይ የተቃውሞ ሰልፍ እያደረጉ ናቸው። ቀደም ሲል ቅጂው አልሰማ ብሎ ነው። ሆኖም አሉላ ከበደ በስፍራው ስላለ ከዜና በኋላ በአብይ ርዕስ ዝርዝሩን ይሰጠናል።
በስፍራው የደረሰ የነበረው መፈክር ቅድም አልሰማም ያለው ምናልባት አሁን ደርሶ ከሆነ አልደረሰንም። እሺ፣ ዛሬ ኮንሶ ሁለት ሰዎች በመንግስት የጸጥታ ኃይሎች እንደተገደሉ ተገለጡ። ከአዲስ አበባ ዘገባ አለን።
Everyone everywhere must stand up against the animosity.
በስደተኞች ፍልሰተኞችና ውህዳን ማህበረሰቦች ላይ የሚደርሰውን የጥላቻ ተግባር ሁሉ ሰው ሊቃወመው ይገባል።
የተባበሩት መንግስታት ዋና ጸሐፊ ባንኪሙንን ድምጽ ነው የሰማነው። ዛሬ በተከፈተው የመንግስታቱ ድርጅት የመሪዎች ጉባኤ ከተናገሩት የወሰድነው ነው። ሄኖክ ሰማእግዜር ወደ ኒውዮርክ ተጉዞ እየዘገበ ነው። ወደ ኋላ ላይ ይዞት ይቀርባል።
በሁለተኛው አጋማሽ እርቅ ለማውረድ ትብብር ከፈጠሩ ፓርቲዎች ሰብሳቢ ጋር የተደረገ ውይይት ይኖረናል። መደበኛዎቹ የሰኞ ፕሮግራሞች ስፖርትና አፍሪካ ነክ ርዕሶችም በተመደበላቸው ሰዓት ይቀርባሉ።
የምናስተናግዳችሁ ቆንጂት ታዬና
አዲሱ አበበ ነን።
ብርሃን ኃይሉ ፕሮግራሙን ትመራለች። ወደ ዓለም ዜና እናልፋለን።
ቀደም ሲል እንደገለጽነው ከበርካታ የዩናይትድ ስቴትስና ካናዳ ግዛቶች የተሰባሰቡ በብዙ ሺዎች የሚቆጠሩ ኢትዮጵያውያንና ትውልደ ኢትዮጵያ ዛሬ ሰኞ እዚህ ዋሽንግተን ዲሲ ውስጥ በኢትዮጵያው መንግስት ላይ የተቃውሞ ሰልፍ እያደረጉ ናቸው። መነሻቸውን ከዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ያደረጉትና ዋይት ሀውስ ደርሰው በአሁኑ ሰዓት ወደ ዩናይትድ ስቴትስ ኮንግረስ ማለት ምክር ቤት ያቀኑት ተቃዋሚዎች የኢትዮጵያ መንግስት አገሪቱ ውስጥ እየፈጸመ ነው ያሉትን ጄኖሳይድ ማለትም ህዝባዊ ፍጅት ዩናይትድ ስቴትስ ታስቆም ዘንድ እየጠየቁ ናቸው። ባልደረባችን አሉላ ከበደ እንዳልነው በስፍራው ነበር። ያጠናቀረውን ይዞ ተመልሷል። ዝግጅቱን አጠናቅሮ ሲጨርስ በዕለቱ አብይ ርዕስ ይቀርባል።
የኤርትራ መንግስት ተቃዋሚዎችና ጋዜጠኞች ከታሰሩ በዚህ ሳምንት 15ኛ ዓመቱን እንደያዘ ዓለም አቀፉ የሰብአዊ መብት ድርጅት ሂዩማን ራይትስ ዋች ዛሬ መግለጫ አውጥቷል። እንደ አውሮፓውያን አቆጣጠር መስከረም 2001 ዓመተ ምህረት በፕሬዝደንቱ ኢሳያስ አፈወርቂ አስተዳደር ላይ ሂስ የሰነዘሩ 11 የመንግስት ባለስልጣናት፣ 10 ጋዜጠኞችና ሌሎች በርካታ ተቃዋሚዎች በኤርትራ የጸጥታ ኃይሎች ቁጥጥር ስር መዋላቸው ይታወሳል። ከዚያን ጊዜ ወዲህ ማናቸውም በቤተሰብ አልተጎበኙም፣ የህግ ጠበቃ እንዲቆምላቸውም አልተፈቀደም፣ የሃይማኖት መሪዎች አልጎበኛቸውም፣ ክስም አልተመሰረተባቸውም። እስረኞቹ እንዲፈቱ ዓለም አቀፍ ማህበረሰብ በተደጋጋሚ ያሰማውን ጥሪ የኤርትራ መንግስት ጆሮ ዳባ ልበስ እንዳለው የሰብአዊ መብት አስከባሪው ድርጅት ሂዩማን ራይትስ ዎች በዛሬው መግለጫ አመልክቷል። የኤርትራ መንግስት የሚፈጽማቸው የሰብአዊ መብት ጥሰቶች በሰብአዊ ፍጡር ላይ እንደተፈጸመ ወንጀል እንደሚቆጠሩ የተባበሩት መንግስታት አጣሪ ኮሚሽን ባለፈው ሰኔ 2016 መግለጹን ጠቅሶ ሙሉውን ዘገባ በቀጣዩ ጥቅምት ለተባበሩት መንግስታት ጠቅላላ ጉባኤ እንደሚያቀርብ አስታውቋል። ካለፉት 2 ዓመታት ወዲህ ከኤርትራ ጋር ግንኙነት የፈጠረው የአውሮፓ ህብረት የኤርትራ መንግስት እነዚህ የዛሬ 15 ዓመት የታሰሩ ሰዎች በህይወት ካሉ ለፍርድ እንዲቀርቡና ፍትሐዊ በሆነ መንገድ እንዲዳኙ አለዚያም ደግሞ በፍጥነት እንዲፈቱ እንዲያግባባ ሂዩማን ራይትስ ዋች ጠይቋል።
ባለፈው ቅዳሜ በዩናይትድ ስቴትሷ ማዕከላዊ ምዕራብ ሚኒሶታ በተለይም ሴንት ክላውድ በሚገኘው የገበያ አዳራሽ በደረሰ ጥቃት የአንድ ሶማሌ አሜሪካዊ እጅ እንዳለበት መታወቁ አስደንጋጭ እንደሆነበት በዚያ የሚገኘው የሶማሊያ ማህበረሰብ አስታወቀ። ዳሂር አዳም የተባለው ተጠርጣሪ ባለፈው ቅዳሜ ወደ ሴንት ክላውድ ገበያ አዳራሽ አምርቶ 9 ሰዎችን በስለት ወቅቶ ማቅሰሉ ይታወሳል። ወዲያውኑ በስፍራው የተገኘ አንድ ለጊዜው ስራ ላይ ያልተመደበ ፖሊስ በወሰደው እርምጃ ግለሰቡን ተኩሶ እንደገደለው ማይዘነጋም። ከማህበረሰብ መሪዎች አንዱ የሆኑት ጃማ አሊማድ ለቪኦኤ ሶማሊኛ አገልግሎት እንዳስታወቁት የዚህ አደጋ አንደምታ ለማህበረሰባቸው እጅግ አሳሳቢ ሆኗል። ማህበረሰባችን በአሸባሪነት ተጠርጣሪ መሆኑ ያስጨንቀናል ያሉት ጃማ አሊማድ በድርጊቱ ማዘናቸውንም ተናግረዋል። የ22 ዓመቱ ተጠርጣሪ የዳሂር አዳምን ቤተሰብ የጎበኙት እኒሁ የማህበረሰብ መሪ ሁኔታው በሶማሊያ ተወላጆች ላይ ወደፊት ምን እንደሚፈጥር አሳስቧቸዋል። ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ ዛሬ ሰኞ ፕሬዝዳንቱን በመቃወም የተካሄደ ሰልፍ ሁከት ቀስቅሶ ቢያንስ 2 ፖሊሶች መገደላቸውን ዘገባዎች አመልክተዋል። AFP እና ሮይተርስ ባስተላለፏቸው ዘገባዎች መሰረት የአንደኛው አስከሬን ተቃጥሏል። ተቃዋሚ ሰልፈኞቹ ፕሬዝዳንት ጆሴፍ ካቢላ በታህሳስ ወር የስልጣን ዘመናቸው ሲያበቃ መልቀቅ አለባቸው ሲሉም ጠይቀዋል። ዊሊያም ክላውስ ለቪኦኤ ከኪንሻሳ ያጠናቀረውን ዘገባ ቆንጅታ የታቀርባለች።
በዚህ መልክ ሲሰማ የነበረው የተቃዋሚ ሰልፈኞቹ መዝሙር ፈጥኖ ነበር ወደ ቁጣ መፈክር የተቀየረው። ካቢላ ይልቀቁ፣ ካቢላ ከስልጣን ይውረዱ የሚለው ጩኸት ተቀጣጠለ። የተቃዋሚ ጎራ ደጋፊ በሚበዛበት ሊሜቴ በሚባለው ቀበሌ ሰልፈኞቹ መንገዶችን ዘጉ፣ መኪናዎችንና ጎማዎችንም አቃጠሉ። ከጧቱ 1:30 ሲሆን ፖሊስ አለፍ አለፍ እያለ አስለቃሽ ጋዝ መተኮስ ጀመረ። የኮንጎ ሕዝብ በጠቅላላ የሕግ የበላይነት መልሶ እንዲሰፍን ለመጠየቅ የወጣ ነው ሲል በፈረንሳይኛ የተናገረው እኔ ወጣት ነኝ፣ ለውጥ ነው የምንፈልገው። በሕገ መንግስቱ በተቀመጠው የጊዜ ሰሌዳ መሰረት ምርጫ እንዲካሄድ እንፈልጋለን። ካቢላን በኃይል ከሀገር እናባረራለን ሲል ተሰምቷል ወጣቱ። በሊሜቴና በሌሎችም የዋና ከተማዋ የኪንሻሳ አካባቢዎች ብዙ ሺህ የተቃዋሚ ደጋፊዎች ጎዳና ላይ ወጥተዋል። እቅዳቸው 50 የተቃዋሚ መሪዎች ተወካዮች ለሀገሪቱ የምርጫ ኮሚሽን የአቤቱታ ደብዳቤ ከመስጠታቸው አስቀድመው በከተማዋ ዙሪያ ሰልፍ ለማካሄድ ሲሆን ከከተማይቱ አስተዳደርም ፈቃድ ተሰጥቷቸው ነበር። ይሁን እንጂ ሰልፉ ብዙም ሳይቆይ ውጥረትና ትርምስ ተከሰተ። ተቃዋሚ መሪዎቹ ፖሊስ ደጋፊዎቻችንን አስፈራርቶብናል፣ ሰብሰብ ሲሉ እየበተነ ዋናው የሰልፈኛ መገናኛ አደባባይ እንዳይደርሱ መንገድ ዘግቶባቸዋል በማለት አማረዋል። ቪኦኤም የጸጥታ ኃይሎቹ የውጭ ታዛቢዎች የሚመስሉ ቢያንስ 6 ሰዎችን አስቁመው መኪና ላይ ሲጭኑ ተመልክቷል። የኮንጎ መንግስት ቃል አቀባይ ለኤኤፍፒ በሰጡት ቃል መንግስት ሰልፉ እንዲሰረዝ የወሰነው የአንጋፋው ተቃዋሚ መሪ የኢቲየንት ሼኬዲ ደጋፊዎች ሊሜቴ ቀበሌ ውስጥ 2 ፖሊሶች ከገደሉ በኋላ ነው ብለዋል።
ላይቤሪያ ውስጥ የሚገኙ 12 የፖለቲካ ፓርቲዎች እንደ አውሮፓ አቆጣጠር በ2017 ፕሬዝዳንታዊ ምርጫ በመወዳደር ገዢውን ሊበርቲ ፓርቲ ሊመሩ ማቀዳቸውን ሴናተር ፕሪንስ ጆንሰን ለቪኦኤ ገለጡ። ቀደም ሲል የተቀዳጀነውን ሰላም መቀጠል እንፈልጋለን፣ አመፅ አንሻም ያሉት ሴናተር ጆንሰን አገራችን ተባብረን እንደምን ወደፊት ማራመድ እንደምንችል አንድ የተቀናጀ ኮሚቴ መስርተናልም ሲሉ ተናግረዋል። በላይቤሪያ ህገ መንግስት መሰረት ፕሬዚዳንቷ ኤለን ጆንሰን ሰርሊፍ ለ3ኛ ጊዜ መወዳደር አይችሉም። ምክትላቸው ጆሴፍ ቦአኪ ግን ይወዳደራሉ ተብሎ ይጠበቃል። ግንባር የፈጠሩት 12ቱ ተቃዋሚ ፓርቲዎች ለፕሬዚዳንትነት ማንን እና ከየትኛው ፓርቲ እንደሚሰይሙ ግን ገና አልታወቀም። ለጊዜው በደረሱበት ስምምነት መሰረት እርስ በርስ መጠላለፍና መጎነታተል ይቆማል ብለዋል። የዓለማችን 2 ፈታኝ ጉዳዮች በአጀንዳነት ይዘው የዓለም መሪዎች ዛሬ ኒውዮርክ ውስጥ ተሰብስበዋል። አጀንዳቸውም የዓለማችን ትልቅ ፈተና የሆኑት የሶሪያው ጦርነትና የስደተኞች ቀውስ ናቸው። ይህ ዛሬ የተጀመረው የተባበሩት መንግስታት ጠቅላላ ጉባኤ ለባራክ ኦባማ እንደ ዩናይትድ ስቴትስ ፕሬዚዳንት፣ ለባንኪሙን ደግሞ እንደ ድርጅቱ ዋና ጸሐፊ የመጨረሻቸው ነው። በእርስ በርስ ግጭቶችና ጦርነቶች፣ በተፈጥሮ አደጋዎችና በከፍተኛ ድህነት ዛሬ በዓለማችን 65 ሚሊዮን ሕዝብ ላይ ስደትና ተፈናቃይነት ገጥሟል። ይህን የስደተኞች ቀውስ አስመልክቶ የሚካሄደው ጉባኤ ዛሬ ዋና ጻፊው ባንኪሙን የሚመሩት ነው። ሶሪያ ውስጥ ሰላምና መረጋጋት እስካልሰፈነ ድረስ የዚያች ሀገር ስደትና መፈናቀል ማቆሚያ እንደሌለው የዓለሙ ድርጅት መሪዎች ተገንዝበዋል።
ለምሽቱ ያለን ዜና በዚሁ ይጠናቀቃል። የዓለም ዜናዎቹን አድምጠናል። ለምሽቱ አብይ ርዕስ የያዝነው የዛሬው ዋሽንግተን ዲሲ ላይ የተካሄደውና እየተካሄደ ያለው የኢትዮጵያውያንና የትውልደ ኢትዮጵያውያን የተቃውሞ ሰልፍ እንደደረሰ እናቀርባለን። የኮንሶ የዛሬ ውሎ፣ የተባበሩት መንግስታት የመሪዎች ጉባኤ ከኒውዮርክ፣ እንዲሁም ኒውዮርክ ማንሃተን ላይ የደረሰው ፍንዳታ ዘገባ በቀደም ተከተል ይቀርባሉ። አብራችሁን ቆዩ። በዛሬው ዕለት በኮንሶ ሁለት ሰው በመንግስት ታጣቂዎች መገደላቸው ተገለጸ። በደቡብ ክልል በኮንሶ ወረዳ ሁለት ቀበሌዎች ውስጥ የመንግስት ጸጥታ ኃይሎች አደረሱ በተባለው ጥቃት ሰዎች መገደላቸውንና መቁሰላቸውን እንዲሁም ከ50 የማያንሱ ደግሞ መታሰራቸውን በኮንሶ ሕዝብ ተወክለናል ካሉት አንዱ ናቸው የገለጹት። ገንዘብ እና ሌላ ንብረት እንደተዘረፈባቸው ደግሞ አንድ የግል ተበዳይ ነኝ ያሉ ለአሜሪካ ድምጽ ገልጸዋል። የደቡብ ክልል መንግስት ቃል አቀባይን ለማግኘት የተደረገው ጥረት አልተሳካም። መለስካቸው አምሃ ነው ዘገባ የላከው።
የኮንሶ ሕዝብ ቀደም ሲል በዞን ደረጃ አስተዳደር እንዲዋቀርለት ያነሳውን ጥያቄ ለመንግስት እንዲያቀርቡ ተወክለናል ከሚሉት 23 ሰዎች መካከል አንዱ አቶ ገመቹ ገንሴ ዛሬ በኮንሶ ተከናውኗል ያሉትን ድርጊት ዘርዝረዋል። በተለይም በሁለት ቀበሌ ተፈጽሟል የሚባለውን በእርሳቸው አገላለጽ መንግስት የኮንሶን ሕዝብ በመሳሪያ ኃይል ለማንበርከክ ያለውንና ይፋም አድርጎታል ያሉትን እቅድ በተግባር ያሳየበት ነው ብለዋል። ዛሬ ጠዋት መከላከያ ሰራዊት፣ የደቡብ ክልል ልዩ ኃይልና የፌዴራል ፖሊስ በሁለቱ ቀበሌዎች ፈጽመዋል ያሉትን ድርጊት አቶ ገመቹ ገንሴ በሚከተለው ሁኔታ አብራርተዋል።
ዛሬ ማለዳ ከአስር ሰዓት ጀምሮ ሁለት ቀበራትን ከበው ነበር። እነዚህ ቀበራት በከተማ ዙሪያ የሚገኙ ድራይተንና ዶካቶ የሚባሉ ቀበራት ሲሆኑ በተለይ ድራይተን በከባድ መሳሪያ በጥይት ውርምታ ወደ ሰፈሩ ዘልቆ በመግባት የአንድ ሰው ህይወት አልፏል። ሶስት ሰዎች በከባድ ሁኔታ ያው ቆስለዋል። ከ50 የሚበልጡ ሰዎች እየተደበደቡ እየተቀጠቀጡ ታፍሰው ታስረዋል። ቤቶች እየተሰበሩ፣ ሳጥኖችም እየተሰበሩ የግለሰቦች ንብረት ከጥቅም ውጭ አድርጓል፣ ዘርፏል። ገንዘብ ሁሉ እየተዘረፈ ነው ያለውና ይህን ነው በዚህ ማለዳ በከባድ ሁኔታ እየፈጸሙ አሉት።
አቶ አያኖ ኮሲያ ባሳ ጥቃት ተፈጽሞባቸዋል ከተባሉት ሁለት ቀበሌዎች በዱሪያቴ ቀበሌ እንደሚኖሩ ገልጸዋል። የጸጥታ ኃይሉ ወደ አካባቢያቸው እንደደረሰም የሆነውን እንዲህ ገልጸውታል።
ወጣትና ወንድ የሆነውን ሁሉ ከመንደር ካባረሩ በኋላ ቤት ለቤት እየገቡ መዝረፍ ጀመሩ። በሮችን ሰባብረው ሳጥኖችን በመሰባበር ገንዘብ ብዙ በብዙ የሚቆጠር ገንዘብን ዘርፈዋል። ለአብነት የራሴን ቤት ገብተው ወደ 5000 ብር ከዘረፉ በኋላ ንብረትን በእሳት ካቃጠሉም በኋላ 5 ሞባይሎች ከነ ባትሪ ጋር ዘርፈው ነው የሄዱት። በተጨማሪም ደግሞ ወንድሜን ደብድበውት ከጥቅም ውጭ ካደረጉ በኋላ ወደ እስር ቤት ወስደው ሄደዋል።
ተፈጸመ የሚባለውን ግድያና ሌላም ጉዳት አቶ አያኖ ለቪኦኤ በዝርዝር ገልጸዋል።
አካደ ኢየሱስ ቸርች የሚባል አለ። እዛ አካባቢ አንድ ሰው ትኩሰው ከገደሉ በኋላ ሬሳውን በድብቅ ወስደው በፕላስቲክ ወይም በሸራ የሚባል ነገር ጠቅልለው የሬሳውን ደብዛ ለማጥፋት ወዴት እንደወሰዱ አይታወቅም። በሌላው ደግሞ 50 ሰው በላይ የሚሆን ሰዎችን እስር ቤት አስገብተዋል ማለት ነው። የአካል ጉዳት ያደረሱበት ደግሞ 5 ሰዎች አሉ። አቶ ሳጎያ ቹቻ ጋርሴ የሚባል የሁለት ልጆች አባት ጉልበቱ ከጉልበቱ ተኩሰው እንግዲህ ከጥቅም ውጭ አድርገው አሁን ከአራት ዲስትሪክት ሆስፒታል ይገኛል።
ሌሎቹ መምህር ቤርሻ አርካይዶ የስምንት ልጆች አባት በጥይት እግራቸው እንደተመቱ፣ አቶ ፋሲካ ፍሬው አገጫቸው አካባቢ በጥይት የተመቱ፣ ወጣት ተስፋዬ ኮሴ ገለዴ ቀኝ እጁን በጥይት እንደተመታ፣ አቶ ገዛኝ ፉንድራ የስድስት ልጆች አባት ወገባቸውን በሰደፍ ክፉኛ እንደተመቱ፣ ወጣት አያኖ ቱሬ መደብደቡንና እነዚህ ሁሉም ሆስፒታል መግባታቸውን ገልጸዋል። ይሁንና እሳቸው ይህን ዝርዝር ከሰጡን በኋላ ሆስፒታል እንደገቡ ከነገሩን አንዱ ሰጉሪያ ጩጫ ጋርፌ ህይወታቸው ማለፉን አቶ ገመቹ ገንሴ ለቪኦኤ ተናግረዋል። በመንግስት በኩል ስለ ሁኔታው ያለውን ማብራሪያ እንዲሰጡን ለደቡብ ክልል መንግስት ቃል አቀባይ ለወይዘሮ ሂክማ ሀይረዲን በተደጋጋሚ ደውዬ ነበረ። ስብሰባ ላይ እንደሚገኙ ገልጸውልኛል። በአጭር የጽሑፍ መልእክትም ይህንኑ አሳውቀውኛል። በዚህ ምክንያት ለዛሬ ሊሳካልኝ አልቻለም። በነገ ዕለት ማብራሪያውን ለማግኘት ጥረቴን እቀጥላለሁ። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በቀጣዩ ዘገባ ወደ ኒውዮርክ እናመራለን። የተባበሩት መንግስታት ድርጅት ዓመታዊ ጠቅላላ ጉባኤ በዛሬው ዕለት በኒውዮርክ ተጀምሯል። በሳምንቱ መጨረሻ በከተማዋ የደረሰውን ፍንዳታ ተከትሎ የጸጥታ ጥበቃው ተጠናክሯል። የዓለም መሪዎች በጉባኤው ለመሳተፍ ኒውዮርክ እየገቡ ናቸው። ሄኖክ ሰማእግዜር ወደ ስፍራው ተጉዟል። መስመር ላይ ነው ያለው። ሄኖክ እንደምናረፈድክ፣ ከኒውዮርክ ጸጥታ ሁኔታ ጀምረህ ትገልጽልን?
ልክ ነው ቆንጅት። ዛሬ የተባበሩት መንግስታት ጠቅላላ ጉባኤ በኒውዮርክ ከተማ ሲጀመር በጣም ጥብቅ የሆነ ቁጥጥርና የጸጥታ ሁኔታ የታየበት ነበረ። ዛሬ ጠዋት ከባድ የሆነ ዝናብና ካፊያ ነው ከተማይቷ ላይ የነበረው። ግን መንገዶች በተለይ ወደ ተባበሩት መንግስታት ድርጅት ህንፃ የሚያመሩ መንገዶች በኒውዮርክ ፖሊስ ዲፓርትመንት እንደዚሁም በተለያዩ የጸጥታ ኃይሎች እየተጠበቁ ነው እንግዲህ ጉባኤው የተከፈተው። ቆንጅት፣
የጉባኤው ዋና የመነጋገሪያ አጀንዳ ምንድን ነው?
እንግዲህ ዛሬ የዓለም መሪዎች እንደዚሁም ደግሞ የዓለም አቀፍ ተቋማት መሪዎች የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን፣ የዓለም ባንክ ፕሬዚዳንት ኪም ዮንግ ኪምን ጨምሮ ሌሎች የዓለም መሪዎች እየተወያዩበት ያሉ የፍልሰተኞችና የስደተኞችን ጉዳይ እየተመለከተ ነው። እንደሚታወቀው በአሁኑ ጊዜ በዓለም ዙሪያ በሰላም ማጣት ጦርነትን ሸሽተው እንደዚሁም ደግሞ ኑሮን ለማሻሻል የሚሰደዱ የሚፈልሱ ሰዎች ሁኔታ በአውሮፓም በአጠቃላይ የዓለም ፖሊሲ መሪዎች እና የፖለቲካ መሪዎች እያነጋገራቸው ያለ ጉዳይ ነው። በሱ ነው እየመከሩ ያሉት። በዛሬው ዕለት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ጉባኤውን ሲከፍቱ እንደዚህ ብለው ነው።
More countries must resettle more people who have been forced from their homes. More countries must recognize the benefits.
ከሀገራቸውና ከቀያቸው እንዲሰደዱ የተገደዱ ሰዎችን የሚቀበሉና የሚያሰፍሩ ሀገሮች ቁጥር መጨመር አለበት። የፍልሰትን ጥቅምም ሀገሮች ማወቅ አለባቸው። ደግሞም በየትኛውም አካባቢ ያለ ማንም ሰው በርካታ ስደተኞች፣ ፍልሰተኞችና ውህዳን ማህበረሰቦች ላይ የሚደርሰውን የጥላቻ ተግባር መቃወም አለበት።
እንግዲህ በተጨማሪ ቆንጅት፣ የአፍሪካ መሪዎችም በተለይ ይሄ የፍልሰተኞችና የስደተኞች ጉዳይ በቀጥታ የሚመለከታቸው ንግግር እንደሚያደርጉ ይጠበቃል። የሶማሊያ የውጭ ጉዳይ ሚኒስትር አብደሰላም ኦመር እንደሚናገሩ እየጠበቅን ነው። ኤርትራ ደግሞ በርካታ ወጣቶች በባህር ላይ ከጊዜ ወደ ጊዜ የሚያልቁባትና ወጣቶች የሚሰደዱባት የአፍሪካ ቀንድ ሀገር ፕሬዚዳንት ኢሳያስ አፈወርቂን በከፍተኛ የፖለቲካ አማካሪነት የሚሰሩት አቶ የማነ ገብረአብ እዚህ ንግግር እንደሚያደርጉ ይጠበቃል። በአጠቃላይ ይሄ ሁኔታ አገራቸውን እንደዚሁም ደግሞ አካባቢያቸው እንዴት እንደጎዳ የሚወያዩበት።
ከኢትዮጵያ በኩል በዚህ ጉባኤ ላይ የሚገኙት መቼ እንደሚናገሩ ወይም ማን እንደሆኑ የሚመጡት ታውቋል?
ከኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ናቸው እንግዲህ የሚጠበቁት ንግግር እንደሚያደርጉ። መርሃ ግብሩ እንደሚያሳየው ከሆነ አርብ ዕለት ነው ንግግር የሚያደርጉት። እንደዚሁም የውጭ ጉዳይ ሚኒስትሩ ዶክተር ቴድሮስ አድሃኖም እና ሌሎች ከፍተኛ ባለስልጣናት ይህንን የዓለሙን ድርጅት ዓመታዊ ጉባኤ እንደሚካፈሉ ይታወቃል።
መልካም። እንግዲህ ነገ እና ተነጎዲያ ሰሞኑን የሚኖሩትን አጀንዳዎች ልትገልጽልን ከቻልክ ግለጽ እና በዚሁ የዛሬ መግቢያውን እናጠናቅቃለን።
አዎ ቆንጅት፣ የምጣኔ ሀብት እድገት በተለይ የዓለም የምጣኔ ሀብት እድገት በሚቀጥለው አንድ ዓመት ተቀዛቅዞ የሚቀጥልበት ሁኔታ ነው ያለው። እንግዲህ መሪዎች በይፋ ለህዝብ ከሚናገሩትም ንግግር ወይም መልእክት ውጪ እርስ በርስ በዝግ ስብሰባዎች ውይይት የሚያደርጉበት ነው። የዓለም መሪዎች የሚመጡበት ስለሆነ የተለያዩ መሪዎች አንዱ ወደ ሌላው ሀገር ሳይሄድ ሁሉም ተሰባስበው የሚያደርጉበት እድል ስለሚፈጥር አንዱ ጉዳይ ይሄ ይሆናል። ሌላኛው የዓለም ጸጥታና ደህንነት ጉዳይ ነው። በዚህም ላይ ተያያዥነት ያላቸውን ጉዳዮች አስመልክቶ የዓለም መሪዎች በይፋ በዝግ ውይይቶችም እንግዲህ እንደሚነጋገሩ ይጠበቃል። ቆንጅት፣
መልካም። ሄኖክ፣ እንግዲህ በቀጣይ ዘገባዎች እናገኝሃለን። መልካም ቆይታ።
አመሰግናለሁ ቆንጅት።
ወደሚቀጥለው ዘገባ እናልፋለን። ባለፈው ቅዳሜ ሌሊት ኒውዮርክ ከተማ ላይ የደረሰው ፍንዳታ ሆን ተብሎ የተፈጸመ ጥቃት እንደሆነ የዩናይትድ ስቴትስ ባለሥልጣኖች ገልጠዋል። መሃናታን ወረዳ ውስጥ ቼልሲ በተባለው ቦታ የፈነዳው ቦምብ 29 ሰዎችን አቁስሏል። አንድ ሌላ ፈንጂም አጠገቡ ተገኝቷል። ይሁንና የጸጥታ ኃይሎች ጉዳት ሳያደርስ አንስተውታል። በኒው ጀርሲ ክፍለ ሀገርም ጉዳት ያላደረሰ ፈንጂ ፈንድቷል። ከፍንዳታዎቹ ጋር በተያያዘ ሲፈለግ የነበረ አንድ ሰውም ተይዟል። የአሜሪካ ድምፅ ራዲዮ ዘጋቢ ዝላቲካ ሆክ ያጠናቀረችውን ዘገባ አዳነች ፍሳዬ ታቀርባለች።
በፍንዳታው ማግስት ማለዳ ላይ ፖሊሶችና የጸጥታ ኃይሎች የታችኛውን ማንሃተን ወረዳ አካባቢን ወረሩ። የኒውዮርክ ከተማ አስተዳዳሪ አንድሪው ኮሞም ህዝቡን ለማረጋጋት በቦታው ተገኝተዋል።
ለጥንቃቄ ስንል ወደ 1000 የሚጠጉ የኒውዮርክ ክፍለ ሀገር ፖሊሶችና ብሔራዊ ዘቦች በአውቶቡስ ማረፊያዎች፣ በአይሮፕላን ማረፊያዎችና ከምድር በታች በሚገኙ የባቡር ጣቢያዎች እንዲመደቡ እናደርጋለን።
ኮሞ አያይዘውም ኒውዮርክ ዓለም ምርጥ የሆኑ የፖሊስ አገልግሎቶች ስላሏት አጥቂዎቹ ተገኝተው ለፍርድ መቅረባቸው አይቀርም ብለዋል። ቦምቡ የፈነዳው ባለፈው ቅዳሜ ከምሽቱ 2:30 በኋላ ሲሆን በአካባቢው ለጥበቃ በተተከሉ ካሜራዎች ተቀርጿል። የአይን ምስክሮች ከባድና የማናጋት ኃይል ያለው ፍንዳታ ነበር ብለዋል። ዴኒስ ኮልስ የተባሉ እማኝ ያብራራሉ።
ሰውነትን ይሰማሃል። ጓደኛዬን ራስ ምታት ለቀቀባት። ዞር ብዬ ሳይ ታዲያ ጭስ ሲወጣ አየሁኝ።
ራቅ ብሎ ደግሞ የቦምቡ ስኳድ ከተንቀሳቃሽ ስልክ ጋር ተያይዞ በሽቦዎች የተጠመደ ፈንጅን አግኝቶ ምንም አይነት ጉዳት ሳያደርስ ሊያነሳው ችሏል። የኒውዮርክ ከተማ ባለሥልጣኖች ፍንዳታው የአሸባሪዎች ጥቃት ነው ከማለት ተቆጥበዋል። ሕዝቡን ላለማሸበር ሲባል መቆጠቡ የተሻለ ነው ይላሉ ተንታኞች። ኒክ ካስል የተባሉ የጸጥታ ጠቢብ ያብራራሉ።
በአሁኑ ወቅት ጥንቃቄ ማድረግ አስፈላጊ ነው። ሽብር እንዲነዛ አያስፈልግም። የአሸባሪዎች ጥቃት ዓላማ በሕዝብ ላይ የሽብር ስሜት በማስፈን መንግስት ፖሊሱን እንዲቀይር እንዲጠይቁ ተጽዕኖ ማሳደር ነውና።
በዩናይትድ ስቴትስ ለፕሬዝዳንትነት በመወዳደር ላይ ያሉት ሂለሪ ክሊንተንና ዶናልድ ትራምፕ የኒውዮርክ ከተማ ነዋሪዎች ሲሆኑ በፍንዳታው ተግባር ላይ ሀሳባቸውን ገልጸዋል። ሂለሪ ክሊንተን
ምንጊዜም ቢሆን ድምዳሜ ላይ ከመድረስ በፊት ማስረጃ እስከሚገኝ መጠበቅ ብልህነት ይሆናል።
ዶናልድ ትራምፕ
በዓለምና በሀገራችን አስከፊ ሁኔታ እየተፈጸመ ነው። ጠንካራ ብልህና ንቁ ሆነን እናቆመዋለን።
ባለፈው ቅዳሜ ሌላ ፍንዳታም ነበር። ኒው ጀርዚ ውስጥ ማሪኖች የልገሳ ሩጫ ሊያካሄዱበት በነበረው ቦታ ላይ የፈነዳ ቦምብ በማንም ላይ ጉዳት አላደረሰም። በዛኑ ቀን ሚኒሶታ ከተማ ላይ ቢላ የያዘ ሰው ብዙ ሰዎችን ወግቶ አቁስሏል። በመጨረሻ በፖሊሶች ተገድሏል።
በዋሽንግተን ዲሲ ረፋዱ ላይ ስለተካሄደው ሰልፍ የተጠናቀረው ዘገባ አሁን እየደረሰ ነው። ቁጥሩ እጅግ የበዛ ሰው ከማለዳው 3:30 ጀምሮ ወደ ውጭ ጉዳይ ሚኒስቴር መስሪያ ቤት የሚያመራውን ጎዳና አጨናንቆት ነበር ያረፈደው። ወደ ዋይት ሀውስ እና በመጨረሻም ወደ ዩናይትድ ስቴትስ ምክር ቤት አምርቷል። የሁለት ወር እድሜ ያላቸውን ህጻናት የያዙ እናቶችን ጨምሮ ህጻናት፣ ወጣቶች፣ አዛውንት፣ እናትና አባት ሳይቀሩ በዛሬው የተቃውሞ ሰልፍ ላይ ተገኝተዋል። መፈክራቸው ደግሞ በኢትዮጵያ የለውጥ ማምጫው ጊዜ አሁን ነው የሚል ነው። አሉላ ከበደ በስፍራው ተገኝቶ ሰልፉን ተከታትሏል። አሁን ዘገባ ይዞ ቀርቧል። አሉላ፣ ስለ ሰልፉ ያው የተከታተልከውን በመጀመር
መልካም አላማውን ላስቀድም ቆንጂት። በማያቋርጠው ካፊያ እንደተባለው ቁጥሩ እጅግ የበዛ ህዝብ ከማለዳው በአገሬው ሰዓት በዋሽንግተን ዲሲ ሰዓት ከዘጠኝ ሰዓት ወይም ሶስት ሰዓት ጀምሮ ከጠዋቱ ሶስት ሰዓት ጀምሮ ነው በርካታ መልእክቶችን፣ የቁጣ ድምጾችና ጥያቄዎችን አንግበው ነው የወጡት። ዩናይትድ ስቴትስ ለኢትዮጵያ የምትሰጠው ድጋፍ ይቁም የሚለው ቆንጅት በቀዳሚነት የሚያነሱት ነው። በኢትዮጵያ እየተፈጸመ ነው ያሉት ግድያና በደል አሁኑኑ ይቁም የሚለው ሌላ ጥያቄ ነው። በመግቢያው እንደተጠቆመውም በኢትዮጵያ ለውጥ የሚመጣበት ጊዜ አሁን ነው ይላል። ምን አይነት ለውጥ እንዴት? በኋላ ላይ እናነሳለን።
አሉላ፣ ከዚህ ቀደም እንደምታውቀው ብዙ ሰልፍ ዘግበናልና ይሄኛው ቀደም ሲል እንደተገለጠው በአይነቱ ለየት ያለ ነው ብለዋል። አሁን ይሄ በኢትዮጵያ መንግስት ላይ ጄኖሳይድ ወይንም ህዝባዊ ፍጅት ይቁም የሚለው ምንድን ነው ልዩ ያደረገው? ግን
አዲሱ ልዩ ያደረጉ በርካታ ነገሮችን ታዝቤያለሁኝ። የታዳሚ ወይም ለሰልፍ የወጣው ሰው ስብጥር ምናልባትም ቁጥሩ በቅርብ ዓመታት ውስጥ ካየነው እጅግ የገዘፈ የመጀመሪያው ጫፍ ላይ ሆነ መጨረሻው ማይታይ በጣም ትልቅ በአየሩ ጠባይ ብዙ ሰዎች እንዲቀሩ በምጠብቅበት ግልብጥ ብለው የወጡበት ነው። ግን ዋና ዋና የሚባሉትን ልጠቃቅስ። የአንድ ዓመት ከጥቂት ወራት የሆነ ህጻን ይዛ የወጣችውን ልጅ ድምጽ ይዘናል። ከዛ ሌላ ግን የ21 ቀን ህጻን ታዳጊ ህጻን የያዙ ጨቅላ ነው የሚባለው አራስ የያዙ ራሷም የ21 ቀን አራስ ናት እናት ከአባቷ ጋር የወጡበት አለ። በድረገጻችን ላይ ብዙውን ድምጾች እናሰማለን። አንዳንዱን ላሰማ ጊዜያችን እንደሚፈቅድልን ከወጣት የአንድ ዓመት ህፃን ከያዘችው እንነሳለን።
ጀሚላ አንድ ዓመት ይሆነዋል ከሳምንት በኋላ።
አሁን በዚህ በዝናብ ህፃን ልጅ የሁለት ዓመት ልጅ ይዘሽ ነው እዚህ ቦታ የመጣሽው? እንዴት መጣሽ?
ሀገሬ ላይ ኢትዮጵያ ውስጥ እሱን የሚያክሉ ህጻናት ከእሱም የሚበልጡ ደማቸው እየፈሰሰ ነው። እኔ እና እሱ ዝናብ ብቻ ነው እያገኘን ያለው እና ደማቸው የሚፈሱ ህጻናት የኔም ልጅ ባይሆን እንደ ልጄ ይሰማኛል። እና እሱን ለመቃወም የአሜሪካን መንግስትም ይህንን ገዳይ ሬጅም ከመርዳት
ድምጿ ተቆረጠ ከመርዳት ይታቀብ ነው የሚሉት። በመፈክራቸው የሚያሰሙትን መንፈስ ነው የያዙት። ታዲያ ሌላም የስብጥሩን አይነት የሚያሳይ ቁጥራቸው በርከት ያሉ ምናልባት እኔ ያዩቸው ፊት ለፊት እንኳን ያሉት ከአስር በላይ ይሆናሉ። የቤተ ክርስቲያን ልብሳቸውን እንደለበሱ ጥቁር ለብሰው የወጡ መንፈሳዊ አባቶችን አግኝቻለሁ። ያንዳቸውን እንስማ።
እኔ ርዕሰ ደብር አብርሃም ሀብተ ስላሴ ይባላለሁ። ከርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተ ክርስቲያን ነው የመጣሁት። አይ ወደዚህ እንድመጣ ያደረገኝ የአገር ጉዳይ ነው። መቼም ኢትዮጵያ እናታችን የሁላችንም ናት። ከተለያዩ ክፍለ ሀገሮችም ብንመጣ የእናት ሆድ ዥንጉርጉር ነው እንደሚባለው ኢትዮጵያ ብዙ ልጆች አሏት እና በእሷ በእናታችን የጋራነት ላይ በተመሰረተ አስተሳሰብ ነው ሁላችንም ቢሆን እዚህ የመጣ ነው ብዬ ነው የማምነው። እና በጣም የሚያስደስት ነው በእውነቱ። አሁን የተሰበሰበው ሕዝብ ይህን ያህል እንኳን ይመጣል ብዬ አልጠበቁም። ግን ዝናቡም ሆነ ሌላው አለመመቸት ሁሉ ከምንም የሚቆጠር አይደለም። ለምን ወገኖቻችን እዛ በደም እየተጠመቁ ናቸው፣ እየተሰቃዩ ናቸው። እንደ መንፈስ አባት የምጠይቀው እኔ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ክቡር እንደሆነ በነጻነትም በዚች ምድር ላይ እንዲመላለስ እንደፈጠረው አውቃለሁኝ እና በአሁኑ ሰዓት ኢትዮጵያ ውስጥ ኢትዮጵያውያን በገዛ አገራቸው ላይ እየተሰቃዩ ናቸው ያሉት። ነጻነት ያስፈልጋቸዋል። መሰረታዊ የሆኑ መብቶቻቸው መከበር አለባቸው። በተለይም ደግሞ ሰው ጥያቄ ጠየቀ ተብሎ በገዛ አገሩ ላይ በጥይት ሊጨፈጨፍ ሊገደል አይገባውም። ይሄ ትልቅ ኃጢአት ነው፣ ትልቅም ህገ ወጥነት ነው እና በዚህ ወቅት ላይ የሚያቀርበው ጥያቄ ምንድን ነው? እንደኔ እንደ ራሴ እንደ ግሌ እንደ ኢትዮጵያዊነቴ በቃ ይሄ መንግስት ይበቃዋል። ተፈትኖ የሚገባውን ለኢትዮጵያውያን ማሟላት አልቻለም። አሁን ደግሞ እድሉን ለሰፊው ህዝብ ሰጥቶ ሰፊው ህዝብ በሚፈልገው መንገድና አይነት ወኪሉን መርጦ መተዳደር አለበት።
ጥያቄዎቹ ጠንከር ያሉ ናቸው። አዲሱ ቆንጅት እንደምትከታተሉት አይነተኝነቱን የሚያሳይ ይመስለኛል። ከዚህ ቀደም ከምናያቸው የቱን ያህል ጠንከር ያለ በኢትዮጵያ ይደረጋል ካሉ ጋርም በቀጥታ የተገናኘ መሆኑን መመልከት ይቻላል። ሌላ ስብጥሩን የሚያሳይ አንድ ሁለት ድምጾች ላክል። እድሜያቸውን ነው እንደ አይነተኝነት የወሰድኩት። እናቶች ነበሩ ብያለሁኝ በመግቢያው ላይ። ከእናቶች አንዷን እንስማ።
ልዩ ያደርገዋል። ከዚህ ቀደም ብዙም አይታይም ይሄ። እሺ
እንዴ፣ ለሀገሬ ሕዝብ ነው። ላለቀው፣ ለሚደበደበው፣ ለተቃጠለው፣ ለሞተው፣ ለሕፃኑ፣ ለሽማግሌው፣ ለአሮጊቱ፣ ለዛ ነው።
እድሜው ስንት ነው እናቴ?
63።
ከወጣቶቹ ጋር እዚህ ሰላማዊ ሰልፍ ወጥተዋል እንደነገሩኝ። በኢትዮጵያ ላለው ጉዳይ እንዴት እዚህ ቦታ መጡ?
በቤተ ክርስቲያን ተነገረ፣ እንድትወጡ ተባለ። ተሰብስበን እዛው ተገኝተን መጣን ወደዚህ። ከሀገር በላይ ምን አለ? ዞሮ መግቢያ ሀገር አይደለም እንዴ?
እንግዲህ ይህን ይመስላል። በርካታ ድምጾች ናቸው ያሉት ስብጥሩ። ከእድሜ ከጾታ ያላቀረብ ናቸው አሉ። ኋላ ላይ ጊዜ ከተገኘ የምናሰማቸው እንዲሁ እንግዳ የሆነ በዚህ አይነት ሁኔታ ማጠብቋቸው ከሺካጎ ኢሊኖይስ የመጡ ከኦሃዮ የመጡ በተለይ ደግሞ ጎንደር አካባቢ ቤተሰቦቻቸው ያሉ ወጣቶች አግኝቻለሁ። ጊዜ ከተገኘ ድምጻቸውን እንሰማለን። ካልሰማ ካልተቻለ በድረገጻችን
አሉላ በውጭ ጉዳይ መስሪያ ቤትም ሆነ በዋይት ሀውስ ሰልፉን ያስተባበሩት ወገኖች ደብዳቤ አስገብተዋል። ወጣ ብሎ ያነጋግራቸዋል። አሁን እያወቅከው ነገር አለ
ቆንጂት? ደብዳቤ አስገብተዋል። ባለ 6 ገጽ ጽሁፍ ጥያቄዎቻቸውን ዘርዝረው በኢትዮጵያ አለ የሚሉትን ሁኔታ ዘርዝረው ያሰፈሩበትን ጽሁፍ አቅርበዋል። ምናልባት ሙሉ ቃለ ምልልስ ከአዘጋጆቹ ጋር ስለምናደርግ በዛ ይካተታል። ነገር ግን አዎ ጥያቄ አስገብተዋል። ለአፍሪካ ደስክ ለሚባለው የአፍሪካን ጉዳዮች ለሚመለከተው ክፍል በውጭ ጉዳይ ሚኒስቴር ያን ጥያቄ አስገብተዋል። መልሱን ኋላ እነሱ የሚጠብቁም ቢሆን በዚህ ሰልፍ ቆንጂት የተካፋዮቹ የኢትዮጵያ መንግስት ስለተዘነዘሩት ሂሶች እና አስተያየቶች፣ ትችቶች የኢትዮጵያ መንግስት የሚሰጠው ምላሽ እንደምንጠብቀው ሁሉ የዩናይት ስቴትስ የውጭ ጉዳይ ሚኒስቴርም ለቀረበለት ጥያቄ ደብዳቤውን ጨምሮ ከዚህ ቀደም እንደምናደርገው ምላሻቸውን በመጪው ፕሮግራሞቻችን እናካትታለን።
መልካም።
ቀደም ሲል አሉላ እንዳልከው እንግዲህ በድረ ገጻችን ላይ የብዙዎቹን ንግግሮች አንዳንድ ደግሞ የተደረጉ በተለይ ደግሞ አሁን አንተ እዚህ ከመጣህ በኋላ ወደ ኮንግረስ ስለሄዱ አሁን ከስቱዲዮ ስትወጣ ድንገት አዲስ መረጃ ወይ ኢንፎርሜሽን ካገኘህ ኮንግረስ ማን ወጥቶ እንዳናገራቸው እሱንም ትጨምርላለህ።
ትክክል ነው። ድምጾች ግን አሉ አዲሱ መሰማት ያለባቸው
ግምት፣ የቁጥር ግምትም ካለ በዛው
የቁጥሩን ግምት ላስቀድም ያንተን ጥያቄና ሁሉ ጊዜ እንደምታውቁት ቁጥር ግምት መስጠት ያስቸግራል። በተናጥል ቁጥርን ማቅረብ አንችልም። ከዚህ ቀደም እንደሚደረገው የፓርክ ፖሊስ በመባል የሚታወቁትን የዲሲ ፖሊሶችን ጠይቃለን። አንዳንድ የተሻለ ግምት ስላላቸው ያሰፋፈር የመለኪያ ዘዴያቸውም የተሻለ ስለሆነ ቁጥር ሲሰጡን እንደ ዋቢ እንጠቅሳቸዋለን። ያ አልተሳካም። ይህን ማድረግ ካቆሙም ቆይቷል። ነገር ግን መስጠት የሚቻል ስዕል ካለ የመጀመሪያው ጫፍ ላይ ቆመህ መጨረሻው አይታይም። ያ ቁጥር የትም ሊመስል ይችላል። ሁለት ረድፍ የህንፃ ረድፎችን የሚሸፍን እንደውም በመሀል እየተከፈለ እንደገና እንደ አዲስ የሚጀምር የሚመስል ተመልክቻለሁ። ታዲያ የቅድም ስብጥሮቹን በተናገርኩት ላይ የ21 ዓመት ጨቅላና ጨቅላ የያዙ አራስ የያዘች እናትና አባት አብረው የመጡ ወጣቶች ናቸው ያህል ነፍሰ ጡር ሴትም አግኝቻለሁ።
አዎ እንደ ማንኛውም ኢትዮጵያዊ በሀገራችን በአሁኑ ጊዜ ራሳችን ህዝብ ላይ የሚፈጸመውን
ነፍሰ ጡር አይደሉም።
ነፍሰ ጡር አልመጡም። ነፍሰ ጡሯን እናስቀድም። ከዛ በፊት ሌላ ድምጽ ነው ያለው። ይሄ አዲሱ ምናልባት አንተ ለጠየቅከኝ ጥያቄ እናስቀድምና ማለዋወጥ እንችላለን። ለጠየቅከው ጥያቄ የሚሆን በዓላማ ይዘው የቀረቡትን መግቢያችን ላይ እየገለጽ ነውን በፖለቲካ ተሳትፏቸው የጎላ በዚህ በዋሽንግተን ዲሲ በሚያደርጓቸው እንቅስቃሴዎች የምናውቃቸው አንዳንዴም በዝግጅቶቻችን ከኢትዮጵያ መንግስት ደጋፊዎች ወይም ባለስልጣናት ጋር በክርክሩ ፕሮግራሞች ላይ የምናቀርባቸውን ከነኛ ሰዎች ውስጥ አንዱን ብዙ ጊዜ የምናገኛቸው ናቸው። መቶ አለቃ አያል ሰው ደሴ ይባላሉ። ድንገት ሰልፍ ውስጥ አግኝቻ አናግሬያቸዋለሁ። የፖለቲካውን ቅኝት የፖለቲካውን መልእክት በሀሳብም ደረጃ እንደ ታዛቢዎች እንደ ሰልፈኛ ብቻ ሳይሆን በሀሳብ በጥያቄ ደረጃ የሚነሳውን ይገልጻሉ።
አዎ እንደ ማንኛውም ኢትዮጵያዊ በሀገራችን በአሁኑ ጊዜ ራሳችን ህዝብ ላይ የሚፈጸመውን ሰቆቃ፣ ግፍ፣ ግድያ፣ እስራት፣ መንገላታት በተመለከተ ለአሜሪካ መንግስት የጉዳዩን አሳሳቢነት ለማስረዳትና ለወገኖቻችን ያለንን አጋርነት ለመግለጽ ነው። እንግዲህ በሀገራችን ረዥም ታሪክ ውስጥ እንደዚህ አይነት በራሱ ህዝብ ላይ የዘመተ መንግስት አይተንም ሰምተንም አናውቅም። ህዝብ በዲሞክራሲያዊ መብቱን በሰላማዊ መንገድ ሲጠይቅ ምላሹ ግድያ፣ አፈና፣ ወከባ ሆኗል። ይህን በመቃወም ነው ባጭሩ።
በራሱ ህዝብ ላይ እየዘመተ ብለዋል መቶ አለቃ እያል ሰው በፖለቲካው እንቅስቃሴ ውስጥ ሩቅ አይደሉም። በቅርበት ለረዥም ጊዜ ሲሳተፉም ይታወቃሉ። በራሱ ላይ እየዘመተ ሲሉ ከዚህ ቀደም ከምታነሷቸው ጥያቄዎችም የተለየ የሚያደርገው መንፈስ ያለው ይመስላል። ምን ማለት ሆነው?
አዎ እንግዲህ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በይፋ በህዝባቸው ላይ ጦርነት አውጀዋል። ይህን በይፋ የተናገሩት ነገር ነው። እኔ ከእኔ አፍ የወጣ ሳይሆን ከራሳቸው የወጣ ነው። የሀገር ዳር ድንበርን ለመጠበቅ ህዝቡ በሚከፍለው ታክስ ደሞዝ የሚከፈለውን ሰራዊት በሰላማዊ ህዝብ ላይ አሰማርተዋል። ይሄ በህዝብ ላይ የተደረገ የጦርነት አዋጅ ነው። በዚህ ምክንያት ነው መግለጫ በመግለጫ ደረጃ የቀረ ሳይሆን በተግባር ተፈጽሞ በጎንደር ቀደም ሲል በኦሮሞ ክልል ከሱም ቀደም ሲል በጋምቤላ እንደተፈጸመው ሁሉ አሁን ደግሞ በጎንደርና በጎጃም በተለይ በኮንሶም እንደዚሁ የሚዘገንን ግፍ እየተፈጸመ ነው ያለው። ማንም አገርን የወረረ ጠላት እንኳ ሊያደርገው ይችላል የማይባል ሰቆቃ ነው በህዝብ ላይ እየተፈጸመ ያለው።
ቆንጅትና አዲሱ እንግዲህ ይህን ይመስላል። ከሞላ ጎደል ያገኘኋቸው ድምጾች በርካታ ናቸው። የአየር ሰዓታችንም በዚሁ ሁሉም ማስተናገድ አይፈቅድም። የነፍሰ ጡርና ድምጽ ቅድም አስታወቂ ያለው ድረገጻችን ላይ ከምናመጣቸው ድምጾች ይሆናል። የ21 ዓመት አራስ ይዘው የወጡት ወጣት ባልና ሚስት የነሱም ድምጽ ሌሎችም ይኖሩናል። ከሞላ ጎደል ይህን ይመስላል። ቀደም ብዬ እንደገለጽኩት በዚህ በዩናይት ስቴትስ የሚገኘው የኢትዮጵያ ኤምባሲ ለተነሱ ጥያቄዎች የሚሰጠውን ምላሽ፣ የዩናይት ስቴትስ የውጭ ጉዳይ ሚኒስቴር የሚሰጠውን ጨምረን በተከታታይ ፕሮግራሞቻችን እናቀርባለን። ይሄው ነው።
እናመሰግናለን አሉላ።
እናመሰግናለን።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ከምሽቱ 3 ሰዓት ከ37 ደቂቃ ላይ እንገኛለን። በኢትዮጵያና አካባቢው የሰዓት አቆጣጠር ሳምንታዊው በሰሎሞን ክፍሌ የሚቀርበው ስፖርት ይቀጥላል።
እንደምን አመሽታችሁልኛል የተከበራችሁ አድማጮቼ። አትሌት ፈይሳ ሌሊሳ በሪዮ ኦሊምፒክ ያገኘውን የብር ሜዳሊያ ወደፊት በቤተ መዘክር እንዲቀመጥ ለኮሚኒቲ አበረከተ። የኢትዮጵያ አትሌቶች በሳምንቱ ማብቂያ በተለያዩ የዓለም ከተሞች በተካሄዱ ዓለም አቀፍ ሩጫ ውድድሮች ድል ተቀዳጅተዋል። የእግር ኳስ ስፖርት ዜናዎችም አሉን። አብራችሁን ቆዩ። አትሌት ፈይሳ ሌሊሳ በሪዮ ኦሊምፒክ ያገኘውን የብር ሜዳሊያ ወደፊት በቤተ መዘክር እንዲቀመጥ ለኮሚኒቲ አበርክቷል። በእርዳታ ካገኘው ገንዘብም ብዙ ሺውን ያስፈልጋቸዋል ብሎ ላመነባቸው ወገኖች አካፍሏል። ሥነ ሥርዓቱ ሰፊና ቀኑን ሙሉ የወሰደ ነበር ተብሏል። አቶ አወል ነጎ በሚኔሶታ የኮሚኒቲ አባል ናቸው። ብዛት ያላቸው አድናቂዎቹ አውሮፕላን ማረፊያ ከተቀበሉት በኋላ ያለውን ሥነ ሥርዓት ያብራራሉ።
ወደ ምሽቱ አካባቢ እስከ 10 ሰዓት እርባት ግብዣ ነው የተደረገላት። በዛ በእርባት ግብዣ ላይ እሱን ሆነር በማድረግ እሱን የክብር እንግዳ በማድረግ ነው የኦሮሞ ኮሚኒቲ ምንሶራ ያዘጋጀለት ማለት ነው። እሱም እዛው ላይ የተበረከተለትን ስጦታ በመቀበል ሁሉንም ነገር ለምሳሌ የኦሮሞ ኮሚኒቲ ምንሶራ ወደ 25,000 የአሜሪካን ዶላር እንደለግሰውለታል። ሌሎችም እንደዛው እያፈርጁ ኦስፋና የሚባል የሰሜን አሜሪካ የኦሮሞዎች የእግር ኳስ ፌዴሬሽን ነው። ጥሩ ዋንጫ በፈይሳ ስም የተጻፈውን ኦስፋና ሊቀመንበር ተበርክተውለታል፣ ተሰጥተውታል። እንደዛውም የኦዳ ነቢ ማህበረሰብም ዶላር የአሜሪካን ዶላር ልጋሽ አድርገውታል። ይሄንን ሁሉ ከወሰደ በኋላ አትሌት ፈይሳ ካገኘውና ከተሰጠ ስጦታ የሚኒሶታን ህዝብ፣ የኦሮሞን ህዝብ እንደዛውም ሁሉንም የመጣውንና ያልመጣውንም ኦንላይን ሆኖም ድረገጾች ላይ የሚመለከቱት ሰዎች በጥሩና በጣም ደስ በሚያስብል ቃላቶችና አረፍተ ነገሮች ህዝቡን አመስግነዋል። እንደዛውም ከተለገሰለት ዶላር 20,000 የሚሆነውን ዶላር ሪዮ ብራዚል ላይ ያሉትን የፓራ ኦሎምፒክ አትሌቶችን እና አንድ ጋዜጠኛ እዛ ያለ ግልጽ አድርገዋል። ሌላ ደግሞ የሚኒሶታ የህዝብ ተወካዮችና የህዝብ ተመራጮች በዚህ በሚቀጥለው ወር 2 ኦክቶበር ላይ ያላቸው ፕሮግራም ስላለ እዛ ላይ ደግሞ ፈይሳ ሌሊሳን የሚኒሶታው የኦሮሞ ማህተመ ጋንዲ ብሎ የዛን ቀን ለሱን እያሰቡ እንደሚውሉና እሱን ወደር እንደሚያረጉት ወይ ደግሞ እሱን እንደሚያስተውሱት እሱን መዝገባቸው ላይ እንደሚያስገቡት ነው የተናገሩት ትናንትና በነበረው የህዝብ ፕሮግራም።
አድማጮች፣ አርበኛው የሚል የቅጽል ስም የተሰጠው ኢትዮጵያዊው አትሌት ፈይሳ ሌሊሳ በዩናይትድ ስቴትስ የፖለቲካ ጥገኝነት ትጠይቃለህ ወይ? ከተሰጠህስ ለአሜሪካ ትሮጣለህ ወይ? የሚሉ ጥያቄዎች ቀርበውለት እንደነበር አይዘነጋም። አትሌቱ በሰጠው ምላሽ ለጊዜው መኖር የተፈቀደልኝ ስለሆነ ጥገኝነት አልጠይቅም፣ አገር እያለኝ ደግሞ ለሌላ አገር የምሮጥበት ምክንያት የለም ብሏል። በኢትዮጵያ ለውጥ እየተካሄደ በመሆኑ እርግጠኛ ነኝ በቅርቡ ወደ ሀገሬ እመለሳለሁም ሲል አክሏል። ወደ ሌሎች ዜናዎች እንለፍ። ትላንት በኬፕ ታውን ማራቶን ለረጅም ጊዜ ተይዞ የቆየውን የደቡብ አፍሪካ ሬኮርድ በጥሶ በድል ያጠናቀቀው የኢትዮጵያው አትሌት አሰፋ መንግሥቱ ነገዎ ይባላል። የ31 ዓመቱ አሰፋ ነገዎ ከቀድሞው ሬኮርድ ላይ ከአንድ ደቂቃ በላይ ላጅቶ የገባበት ፈጣን ጊዜ 2:08:42 መሆኑ ተመዝግቧል። ባለፈው ሚያዝያ ብሉምፎንቴን ያስመዘገበውን የራሱን ፈጣን ጊዜም አሻሽሏል። ኬንያውያኑ ኢማኑኤል ቲሮፕ ኬቱና ባርናባስ ኪፕቱም ሁለተኛና ሦስተኛ ሆነዋል። ወደ ቻይና እንሸጋገር። በቤጂንጉ ማራቶን በሁለቱም ጾታዎች ያሸነፉት የኢትዮጵያ አትሌቶች ናቸው። የወንዶቹን መኳንንት አየነው፣ የሴቶቹን መሠረት መንግሥቱ አሸንፈውበታል። መሠረት መንግሥቱ እንደ አውሮፓውያን ዘመን አቆጣጠር በ2015 ዓ.ም የፓሪስ ማራቶን ማሸነፏ አይዘነጋም። ሌላዋ የኢትዮጵያ አትሌት መልካም ግዛው በሁለተኝነት አጠናቃለች። በወንዶቹ የቤጂንግ ማራቶን በአሸናፊነት ያጠናቀቀው ኢትዮጵያዊው መኳንንት አየነው የ24 ዓመት ወጣት ሲሆን አብረውት የሮጡትን 8 ጊዜያቸው ከ2:10 በታች የሆኑ አትሌቶች አሳፍሯል። መኳንንት በማራቶን ሲያሸንፍ ትላንት ለመጀመሪያ ጊዜ መሆኑ ነው። መኳንንትና በ2014 የሆንግ ኮንግ ማራቶን አሸናፊው ፈየራ ገመዳ 2 ኪሎ ሜትር ሲቀራቸው ጀምሮ ትከሻ ለትከሻ ገጥመው ነበር ሲሮጡ የቆዩት። መጨረሻዎቹ ሴኮንዶች ላይ ነው መኳንንት ተስፈንጥሮ ያመለጠውና በቀዳሚነት ያጠናቀቀው። ሦስተኛውንም ቦታ ሌላው ኢትዮጵያዊ መስፍን ተሾመ ወስዷል። ፖዲየሙን የኢትዮጵያ ብቻ አድርገውታል። በቤጂንጉ ማራቶን በጠቅላላው 30,000 ሯጮች ተሳትፈዋል ተብሏል። በመጨረሻም በኮፐንሃገኑ ግማሽ ማራቶን በወንዶቹ የኬንያ አትሌቶች ከአንደኛ እስከ ሰባተኛ ተከታትለው በመግባት ታሪክ ሰርተዋል። የሁሉም ጊዜ ደግሞ ከአንድ ሰዓት በታች ነው። በሴቶቹ ባለድሏ የኢትዮጵያ አትሌት ናት፣ ሕይወት ገብረ ኪዳን ትባላለች። በ1:08 አንደኛ፣ ዩኒስ ቹምባ እና ቬሮኒካ ወንጂሩ ሁለተኛና ሦስተኛ ሆነዋል። ረጅሙን የአትሌቲክስ ዜና በዚሁ ላብቃ። ለእግር ኳስ ስፖርት ዜና ወደ አዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል ወስዳቸዋለሁ። መቀጠል ትችላለህ ገዛኸኝ።
አመሰግናለሁ ሰለሞን። በእግር ኳስ ዜና በኡጋንዳ አስተናጋጅነት ሲካሄድ የሰነበተው የመካከለኛውና ምስራቅ አፍሪካ ሴቶች እግር ኳስ ሴካፋ ሻምፒዮና ትናንት 2 የፍጻሜ ጨዋታዎች ተካሂደዋል። ኢትዮጵያና የኬንያ ሴቶች ብሔራዊ እግር ኳስ ቡድኖች በግማሽ ፍጻሜ ጨዋታ የኬንያ ሴቶች ቡድን የኢትዮጵያ አቻውን 3-2 በመርታት ለፍጻሜ ዋንጫው ማለፉን አረጋግጧል። ከስፍራው የደረሰው ዘገባ እንዳመለከተውም በአጨራረስ ድክመት ማለትም በተለይ አጥቂዋ መዲና አወል ያጋጠማትን የጎል ማግባት እድል አልተጠቀመችበትም። በሌላ የግማሽ ፍጻሜ ጨዋታ የታንዛኒያ ሴቶች ያዘጋጇን የኡጋንዳ አቻውን በሰፊ የጨዋታ ብልጫ 4-1 በመርታት ወደ ፍጻሜ ማለፉን አረጋግጧል። ነገ ኬንያና ታንዛኒያ ለዋንጫ ፍጻሜ ሲጫወቱ ኡጋንዳና ኢትዮጵያ ደግሞ ለደረጃ ይጫወታሉ። ሌላው የእግር ኳስ ዜና ኢትዮጵያ ከ17 ዓመት በታች ከማሊ አቻው ጋር ያደረጉትን የመጀመሪያ የአፍሪካ ዋንጫ ማጣሪያ የማሊ ወጣት ቡድን 2-0 ረትቷል። ሁለቱ ወጣት ቡድኖች የመልሱን ጨዋታ ከ15 ቀናት በኋላ በኢትዮጵያ ያደርጋሉ። በደርሶ መልሱ የተሻለ ነጥብ የሚኖረው ቡድን ማደጋስካር በምታዘጋጀው የአፍሪካ ከ17 ዓመት በታች ሻምፒዮና ተሳታፊ ይሆናል ማለት ነው። ወደ አውሮፓ የውስጥ ህግ ውድድሮች ስንሸጋገር በእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ በአምስት ጨዋታ በአሸናፊነቱ ሲዘልቅ ማንቸስተር ዩናይትድ በተቃራኒ በሶስት ተከታታይ ጨዋታ በመሸነፍ የኋሊት ጉዞ ደጋፊዎቹን አሳዝኗል። ማንቸስተር ሲቲ ቦርንማውዝን፣ አርሴናል ሃል ሲቲን በተመሳሳይ 4-1 አሸንፈዋል። ማንቸስተር ዩናይትድ በዋትፎርድ የደረሰበት የ3-1 ሽንፈት የቡድኑን ደጋፊዎች አሳዝኗል። ቡድኑን ያጠናክሩለታል የተባለላቸው ጆዜ ሞሪኖ አሰልጣኝ ማለት ነው ከያቅጣጫው በሚወርድባቸው ትችት በብስጭት ላይ ወድቀዋል። ለመሸነፋቸውም የሰጡት ምክንያት የቡድኑን አጠቃላይ ድክመት፣ እንቅስቃሴና ዳኝነቱንም ሰበብ አድርገዋል። በእኔ በኩል ያለው ይኸው ነው። ሰለሞን አመሰግናለሁ።
አመሰግናለሁ። ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። በዚሁ ልሰናበት። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ።
ዝግጅታችን ይቀጥላል። አድማጮች አብራችሁን ቆዩ። አሁን አፍሪካ ነክ ርዕሶች ይቀርባል።
የአፍሪቃ ልጆች እንደ አውሮፓ አቆጣጠር እስከ 2030 ዓመተ ምህረት ባለው ጊዜ በ14 ዓመታት ውስጥ ማለት ነው፣ በዓለም በድህነት ከሚኖሩ ሰዎች ብዛት ግማሹን ቁጥር እንደሚይዙ አንድ አዲስ ዘገባ ገልጧል። የህዝብ ብዛት በፍጥነት እየጨመረ ድህነት ደግሞ እየተስፋፋ መሄድ በአህጉሪቱ ላይ ችግሮች እየደቀነ መሆኑን ከአቡጃ ናይጄሪያ የተላከው የዘጋቢ ቺካ ኦዱዋ ሪፖርት ጠቅሷል። አዳነች ፍሳዬ ታቀርባለች።
በሚገባ ተዘጋጅቶ ጥሩ እቅድ ማውጣት ነው ዘፈኑ የሚለው። በያዝነው ዓመት ቀደም ሲል የወጣ ዘፈን ሲሆን ናይጄሪያ ውስጥ በአሁኑ ወቅት አጨቃጫቂ ስለሆነው የቤተሰብ ምጣኔ ፕሮግራም ለማስተማር የታቀደ ነው። የናይጄሪያ ህዝብ ብዛት 170 ሚሊዮን ሲሆን በህዝብ ብዛት ከአፍሪካ ቀዳሚውን ቦታ ትይዛለች። የህዝቧ ብዛት አሁንም እያደገ ነው። ለንደን ውስጥ የውጭ ሀገራት ልማት ተቋም የተባለው ድርጅት ያወጣው አዲስ ዘገባ የህዝብ ብዛት እየጨመረ መሄድ ከድህነትና እኩልነት አለመኖር ተዳምረው አደገኛ ሁኔታ እንደፈጠሩ ያወሳል። በቀጣዮቹ 15 ዓመታት ውስጥ የአፍሪካ ህፃን የዓለም የድህነት ገጽታ ይሆናል ይላል። ኬቪን ዋትኪንስ ለዘገባው ጥናት ካቀረቡት መካከል አንዱ ናቸው።
እስከ 2030 ዓመተ ምህረት ባለው ጊዜ ውስጥ በ14 ዓመታት ማለት ነው፣ ከእያንዳንዳቸው 5 የአፍሪካ ልጆች አንዱ በድህነት ተወልዶ በድህነት ኑሮ ያድጋል። ስለሆነም አሁን ማድረግ ያለብን ልጆቹን ከአስከፊ ድህነት ማዳን ነው።
የቤተሰብ ምጣኔን ለማስፋፋት የሚታገሉ ሰዎች ልጆችን ከድህነት ለማዳን የሚቻለው የቤተሰብ ምጣኔ ዓላማን በተግባር በማዋል ነው ይላሉ። ከ2015 እስከ 2030 ዓ ም ጊዜ ውስጥ በዓለም ደረጃ ከሚወለዱት ልጆች 60% ናይጄሪያ የሚወለዱ ናቸው ይላል አዲሱ ዘገባ። የተባበሩት መንግስታት ድርጅት እንደሚገምተው እስከ 2050 ዓ ም ባለው ጊዜ ውስጥ በ34 ዓመታት ውስጥ ማለት ነው፣ ናይጄሪያ በህዝብ ብዛት ከቻይናና ከህንድ ቀጥላ ከዩናይትድ ስቴትስ ልቃ በዓለም 3ኛዋ ትሆናለች። አቡጃ ያሉት የልማት ፖሊሲ ተንታኝ ፌሊክስ ኦቢ ታዲያ ጸጋም እርግማንም ነው ይላሉ።
ብዙ ክህሎት ያላቸው ሰራተኞች እንዲኖሩን የሚያስችል እድል አለ። መንግስት ተገቢ የትምህርት እድል ካቀረበና የሰው ኃይል በመገንባት ተግባር ላይ ካተኮረ ማለት ነው። ይሁንና የህዝብ ብዛት እየጨመረ ሄዶ መንግስት ለወጣቶች የሚያስፈልገውን የትምህርት እድል ካላስፋፋ ግን ለወደፊቱ ወደ ትርምስ ያመራል።
ናይጄሪያ ውስጥ አንዲት ሴት በአማካኝ 5 ልጆች ትወልዳለች። ይሁንና በተለይም በአንድ ባለቤት ብቻ በማይወሰኑባቸው ቦታዎች ከ10 እስከ 14 እና እስከ 20 ልጆች ሊኖሩ ይችላሉ። ቢንቱ ኮንቶ የተባሉ የመንግስት የጤና ሰራተኛ የወሊድ ቁጥጥር አሁንም አከራካሪ ነጥብ እንደሆነ ይገልጻሉ።
እንደ ሃይማኖት ማለት ነው። ከሚሏቸው ነገሮች አንዱ ወሊድን መቆጣጠር አይቻልም፣ ምክንያቱም እግዜር ልጅ ከሰጠ እግዜር ራሱ ያቀርብለታል የሚል ነው።
እንደዛም ሆኖ ልጆች መውለድ እንደማይፈልጉ፣ ሆኖም ግን ምን ማድረግ እንዳለባቸው እንደማያውቁ የሚነግሯቸው ብዙ ሴቶች እንዳሉ የጤና ሰራተኛዋ ገልጸዋል። ለናይጄሪያ ሴቶች ከባድ የሚሆነው ለወሊድ ቁጥጥር መድኃኒትና ለመርፌ መወጋት ተደራሽነት አለመኖር ብቻ ሳይሆን ለዛ የሚሆን ገንዘብ ማጣት እንደሆነም ቢንቱ ኮንቶ አስገንዝበዋል። የልማት ፖሊሲ ተንታኝ ፌሊክስ ኦቢ እንደሚሉት የወሊድ መቆጣጠሪያ መድኃኒቶች ሌጎስ ባለው ወደብ በኩል ወደ ናይጄሪያ ይገባሉ። ይሁንና ብዙውን ጊዜ ወደ መንግስታዊ የጤና ጣቢያዎች ለማድረስ የሚያስችል የመንግስት ገንዘብ የለም።
አቅርቦት መግባቱ አንዱ ትንሹ ነገር ነው፣ ለጅምር ያህል ነው። ጥቅም ላይ እንዲውል ወደሚያስፈልግበት ቦታ በማድረሱ ጉዳይ ግን ብዙ ውጣ ውረዶች አሉበት። እንዴት ይወሰዳል የሚለው ጥያቄ አንዱ ሲሆን፣ ተሟጋችም ያስፈልጋል። ንቃተ ህሊናን ከፍ ለማድረግ ማስተማርም አለ። ከዚያ ደግሞ በክፍላት ሀገር የወሊድ ቁጥጥር አቅርቦት ለማግኘት የተወሰነውን ዋጋ ራሳቸው ለመክፈል ይገደዳሉ።
የናይጄሪያ ፌዴራል መንግስት በያዝነው ዓመት የ30 ቢሊዮን ዶላር ባጀት መድቧል። ለጤና ጥበቃ የተመደበው ግን 4% ብቻ ነው። ከጤና ጥበቃው ባጀትም ለቤተሰብ ምጣኔ የተመደበው ገንዘብ 0.3% ብቻ ነው። ለቤተሰብ ምጣኔ የሚሟገቱት ክፍሎች መንግስት የሚያስፈልገውን ነገር ለማሟላት በለጋሽ አገልግሎቶች ላይ መተማመን የለበትም ይላሉ። የናይጄሪያ ቀዳማዊት እመቤት ሳይቀሩ ለቤተሰብ ምጣኔ ቁርጠኛነትና የገንዘብ አቅርቦት እንዲኖር ጥሪ አድርገዋል። አድማጮች፣ የናይጄሪያ ህዝብ ብዛትን በሚመለከት የተቀናበረው ዝግጅት እዚህ ላይ አብቅቷል። በመጪው ሰኞ በሌላ ርዕስ እንገናኝ። በደህና ቆዩን።
አፍሪካ ነክ ርዕሶች ነበር ያደመጥነው። አዳነች ፍሳሐዬን እናመሰግናለን። አሁን አንድ ሪፖርት ይቀረናል። ጥምረት ለብሔራዊ መግባባትና አንድነት በሚል የተሰባሰቡ ፓርቲዎችን ይመለከታል። በጋራ የምንሰራው ለምርጫና ለስልጣን ሳይሆን ለወቅቱ ጉዳይ መፍትሄ ለመሻት ነው ሲሉ ጥምረት ለብሔራዊ መግባባትና አንድነት በሚል የተሰባሰቡ ፓርቲዎች ተናግረዋል። እነዚህ ፓርቲዎችና ሌሎች ወገኖች እንዲሰባሰቡ ተነሳሽነቱን የወሰደው ማህበር በበኩሉ ከገዢው ፓርቲና ከሀገሪቱ የሃይማኖት መሪዎች እስካሁን በጎ ምላሽ አለማግኘቱን አስታውቋል። የኢትዮጵያ ሕዝብ ስለ ሃይማኖት መሪዎች ሊጸልይ እንደሚገባም ነው የማህበሩ ሰብሳቢ አቶ ፋንታሁን ብርሃኑ የጠየቁት። እስክንድር ፍሬው ዝርዝሩን ይዟል።
ጥምረት ለብሔራዊ መግባባት በሚል የተሰባሰቡት 16 ፓርቲዎች በወቅቱ የኢትዮጵያ ጉዳይ ላይ መምከራቸውን እንደቀጠሉ እየገለጹ ነው። የኢትዮጵያ ራዕይ ፓርቲ ኢራፓ ፕሬዝዳንት አቶ ተሻለ ሰብሮ እንደሚሉት ጥምረቱ ህጋዊ ሰውነት እንዲያገኝ እየተሰራ ነው። የጥምረቱ አባላት ከሆኑት ፓርቲዎች የተወሰኑት የአገር አቀፉ የፖለቲካ ፓርቲዎች ምክር ቤት አባላት ናቸው። ከገዢው ፓርቲ ጋር ሲሰሩ ቆይተዋል ሲሉም አንዳንድ ተቺዎች ይናገራሉ። የኢትዮጵያ ራዕይ ፓርቲ ፕሬዝዳንት አቶ ተሻለ ሰብሮ ግን ወቅቱ አንዱ ሌላውን የሚፈርጅበት ሊሆን እንደማይገባ ያሳስባሉ። ጥምረቱ እየሰራ ያለውም ለምርጫና ለፖለቲካ ስልጣን ሳይሆን አገር ለማዳን እንደሆነ በመግለጽ ትችቱን ያጣጥላሉ።
አዎ፣ እርግጥ ነው እዚሁ ስብጥሩ ስትመለከተው የክልል ፓርቲዎች ይበዛሉ፣ እንዲሁም ደግሞ በጋራ ምክር ቤት ውስጥ ያሉት አባላት። ይህ ማለት ምንድን ነው? አንድም ህገ መንግስታዊ መብት ነው። በሰላማዊ ብሔራዊ መግባባትንና እርቀ ሰላምን ለማውረድ አንደኛ ህገ ደንቦቻቸው ወይም ፖለቲካ ፕሮግራማቸው እስካልተቃወመ ድረስ፣ ሁለተኛ እነሱም ዜጎች ናቸው። የኢህአዴግም አባላት እኮ ዜጎቻችን ናቸው። ችግሩ ያለው ቁንጮ ላይ ነው። ያ ቁንጮ ከላይ መፈሰስ ጀመረ ችግር ህብረተሰቡን እና አባሎቻችንን በሙሉ አባል ሆንም አልሆንም በሙሉ ኢትዮጵያን ዜጎች 100 ሚሊዮን የሚሆኑ ዜጎች እንዳይበክልና ሀገር አልባ እንዳንሆን መጠንቀቅ ስላለብን ይህ ጉዳይ ማንንም ሊያካትት ይገባል። ኢህአዴግ የምንዋጋው ነው በሰላማዊ ትግላችን ስልጣንን በአግባቡ አልተጠቀምክምና ልቀቅ እያልንበት ባለንበት ወቅት ላይ እሱም ቢሆን በብሔራዊ መግባባት መጥቶ ቦታውን ወንበሩን ካልያዘ በእኩል ድምፅና በእኩል ማንነቱ ካልሆነ በስተቀር ኢትዮጵያ አሁንም አንድ ሁን ለመሆን ጊዜ ይወስድባታል። በዛ መካከል ብዙ ነገሮች ይበላሻሉ። ከዚህ አኳያ የመግባባት ሰነድ ጥምረት አካል በአንድ በተወሰነ ክልል ብቻ ወይም ግለሰብ ወይም ፓርቲዎች ብቻ አይደለም ያነጣጠር፣ ሁሉንም ነው። ሆኖም ግን እኛ መሄድ ያለብን እርቀት እንሄዳለን። ሌሎችንም 3 ፓርቲዎች ናቸው ሀገር ውስጥ አሁን የቀሩት ከተማችን ውስጥ። ከእነሱም ጋር አሁን እኛን ለመስራት ዝግጁ ነው የምንሆነው። እነሱም ከእኛ ጋር ሊሰሩ ደስ ይናላል። ልዩነት የለንም።
ፓርቲዎቹ እንዲሰባሰቡ የማግባባቱን ስራ የሰራው የመግባባት አንድነትና ሰላም ማህበር የተሰኘ ድርጅት ነው። በታህሳስ 2005 ዓ.ም ህጋዊ ሰውነት ያገኘው የዚህ ማህበር ስራ አስኪያጅ አቶ ፋንታውን ብርሃኑ ለቪኦኤ እንዳስረዱት የነርሱ ድርሻ መንገዱን ማመቻቸት ነው።
እኛ ባለድርሻ አካላት መሰብሰብ ነው። ወደ ሸንጎ በሚመጡበት ሰዓት ሀገራዊ ችግሮችን፣ ጥናታዊ ጽሁፎችን እናቀርባለን። በዚህ ጉዳይ ላይ ምን ይሻላል የሚለውን ያን መድረኮችን ለነሱ መተው ነው። ሊሻል ወደሚችለው ጉዞ የመጓዝ የኢትዮጵያ ዙክን ያላቸው አካሎች እነሱ ናቸው የሚለው ነው።
ከተቃዋሚ ፓርቲዎች በተጨማሪ ለገዢ ፓርቲ አባል ድርጅቶች ለኦህዴድ፣ ባዴን፣ ደሂደንና ህዋት ጥሪ አቀርበው እንደነበር አቶ ፋንታውን አስተውሰዋል። እስካሁን አውንታዊ ምላሽ እንዳላገኙም ጠቅሰዋል። ከሁሉም የበለጠ ቅሬታ ያሳደረባቸው ግን የሃይማኖት ተቋማት መሪዎች አለመተባበር መሆኑን ተናግረዋል።
ነሐሴ 26 ቀን በደሴ አንድ አባታችን ነፍሳቸውን ይማርና ሼህ ሁሴን መስሎኝ ባልሳሳት እሳቸው በሽብርተኛ ተገደሉ ተብሎ ለሳቸው በሁሉም ክልሎች ሰላማዊ ሰልፍ ተደረገ። ሀገርን ለሚያክል ነገር ግን እቺን ሀገር ለማዳን ግን የሃይማኖት አባቶች ያን የተደረገውን ያህል ቀርቶ እንኳን ጉባኤ አከናውነው እንኳን የጋራ ጉባኤ ምዕመናን ሰብስቦ ዓለም የሃይማኖት ተቋማቶች በጋራ ስብስብ ተቀምጠው ግን እቺን ሀገር ለማዳን ግን ቅንጣት ያክል ያሰቡት ነገር ሀሳቡም የላቸውም በውስጣቸው። በዛን ጊዜ ትዝ ይለኛል፣ በተለይ የኦርቶዶክስ ሃይማኖት መስቀላቸውን ይዘው ነው በሙሉ የወጡት። በዛ እንትን ላይ እኛ ጉባኤ ነበረን በአምስት ነሐሴ አምስት ግጭትን በማስወገድ ዙሪያ ላይ ባለድርሻ አካላትን ጠርተን ነበር። ያ ጉባኤ እንዳይከናወን ህጋዊ ፈቃድ የአዲስ አበባ መስተዳድር ያ ፈቃድ እያለ እንኳን ለ24 ሰዓት ያህል ያለምንም ጥያቄ በእስር ቤት ያ ስብሰባው ሰልፉ ከተጠናቀቀ በኋላ ነው ለምሳሌ ከእስር የተፈታው። ጉባኤም እንዳይከናወን ሌሎችን ማሰናከሏቸው ይሄ አይነት ሁኔታ። ስለዚህ የሃይማኖት ተቋማት አባቶች ሁሉንም የማምጣት ወደ እነሱ አቅሙ ከምንም ነገር በላይ አላቸው። እነሱ ውይይት ካደረጉ ምዕመኑን ጠሩት ማለት ምዕመኑ ማለት የኢትዮጵያ 100 ሚሊዮን የኢትዮጵያ በሙሉ ማለት ነው። ፖለቲካ ፓርቲዎችን ባንም ሳትፎ ላደርች ላይደግፋቸው የሚችል ይሆናል። እነዚህ ግን ሁሉንም የገዢውን ፓርቲም ሆነ የሌሎችንም ፓርቲ አባላትም ሆነ ምዕመኑን በሙሉ ሰው ሆኖ ለሰው ሰው ሆኖ ሲቆም መቼም ህሊና የሌለው ሰው ማንም ሰው የለም። ለመልካም ነገር የማይቆም ማንም የለም። ይህ የህሊና ስራ ነው፣ ሰውን መታደግ ማለት ነው። ለዚህ መላው የኢትዮጵያ ህዝብ በሙሉ ከጎናቸው መቆም የሚችል አቅሙ ነበራቸው። ይሄን አቅም መጠቀም አልቻሉ፣ ተዳፍነው ነው ያሉት። ስለዚህ በዚህ አጋጣሚ ስለነሱ ነው ማስተላለፍ ፈልገው የኢትዮጵያ ህዝብ ሰሚ ጆሮና አስተዋይ አይምሮ እንዲሰጣቸው ስለነሱ ጸሎት ሊያደርግ ይገባል ብለዋል በዚህ አጋጣሚ።
እናም ገዢው ፓርቲ የጥምረቱ አባላት አሳሳቢ ያሉትን ወቅታዊ የፖለቲካ ችግር ለመፍታት ለጀመሩት ጥረት ምላሽ አለመስጠቱ ነው የተጠቆመው። ሊያዘጋጁ ላሰቡት የብሔራዊ እርቅ መድረክ መካሄድ ዋስትና የሚሆኑ እርምጃዎችም ለጊዜው እየታዩ አይደለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። አድማጮች፣ ፕሮግራማችንን አጠናቀን ከስቱዲዮ ከመውጣታችን በፊት አጠር አጠር ያለ ዜና እናሰማለን። ከበርካታ የዩናይትድ ስቴትስና ካናዳ ግዛቶች የተሰባሰቡ በብዙ ሺዎች የሚቆጠሩ ኢትዮጵያውያንና ትውልደ ኢትዮጵያ ዛሬ ሰኞ እዚህ ዋሽንግተን ዲሲ ውስጥ በኢትዮጵያ መንግስት ላይ የተቃውሞ ሰልፍ አድርገዋል። መነሻቸውን ከዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ያደረጉትና ዋይት ሀውስም ሄደው አሁን በመጨረሻ ካፒቶል ሂል ማለትም ዩናይትድ ስቴትስ ምክር ቤት ደጃፍ የሚገኙት የኢትዮጵያ መንግስት አገሪቱ ውስጥ እየፈጸመ ነው ያሉትን ጄኖሳይድ ማለትም ህዝባዊ ፍጅት ወይም እልቂት ዩናይትድ ስቴትስ ታስቆም ዘንድ እየጠየቁ ናቸው። ቀደም ሲል እንዳልነው በስፍራው የተገኘው ባልደረባችን አሉላ ከበደ ያገኘውን ተጨማሪ ድምፆችና አስተያየቶች ከድረገጻችን እንድትከታተሉ እንጋብዛለን። የኤርትራ መንግስት ተቃዋሚዎችና ጋዜጠኞች ከታሰሩ በዚህ ሳምንት 15ኛ ዓመታቸውን እንደያዘ ዓለም አቀፍ የሰብአዊ መብት ድርጅት ሁማን ራይትስ ዎች ዛሬ መግለጫ አውጥቷል። እንደ አውሮፓ አቆጣጠር መስከረም 2001 ዓ.ም በፕሬዚዳንት ኢሳያስ አስተዳደር ላይ ሂስ የሰነዘሩ 11 የመንግስት ባለሥልጣናት፣ 10 ጋዜጠኞችና ሌሎች በርካታ ተቃዋሚዎች በኤርትራ ጸጥታ ኃይሎች ቁጥጥር ስር መዋላቸው ይታወቃል። ከዚያን ጊዜ ወዲህ ማናቸውም በቤተሰብ አልተጎበኙም፣ የህግ ጠበቃ እንዲቆምላቸው አልተፈቀደላቸውም፣ የሃይማኖት መሪዎች አልጎበኟቸውም፣ ክስም አልተመሰረተባቸውም። የኒውዮርክ ባለሥልጣናት በሰጡት ቃል ባለፈው ቅዳሜ ማታ ማንሃታን ውስጥ የደረሰውን ፍንዳታ ያካሄደው ግለሰብ ከፖሊስ ጋር በተካሄደ የተኩስ ልውውጥ በቁጥጥር ስር መዋሉም ታወቀ። የሕግ አስፈጻሚ ባለሥልጣናት እንዳስታወቁት የ28 ዓመቱ አህመድ ራሃሚ ዛሬ ንጋት ላይ የተያዘው ሊንደን ኒው ጀርሲ ውስጥ ነው። ትውልዱ አፍጋኒስታን ሆኖ የዩናይትድ ስቴትስ ዜግነት ያለው አህመድ ራሃሚ ባለፈው ቅዳሜ ማታ የደረሰውንና ለ29 ሰዎች ሞት ምክንያት የሆነውን ጨምሮ ከአራት ፍንዳታዎች ጋር በተያያዘ ኤፍቢአይ ሲፈልገው እንደቆየ ይታወቃል። ዛሬ ሰኞ ማለዳ የኒውዮርኩ ገዢ አንድሩ ኮሞ የቅዳሜው ፍንዳታ ከሽብርተኛነት ተግባር ከውጭ ኃይሎች ጋርም ግንኙነት ያለው የአሸባሪነት ሥራ ነው ብለዋል። ቀደም ሲል ግን ሁኔታው ሽብርተኝነት ጋር አያያዝም ብለው ነበር ኮሞ። ዜናው አበቃ።
ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። ያስተናገድናችሁ ቆንጂት ታዬና
አዲሱ አበበ ነን። የትግርኛው ፕሮግራም ይቀጥላል። በእኛ በኩል
ሰላም ደሩ
ተናደሩ። Thank you.